BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት ጉዳዮች መካከል በአማራ ክልል በሕክምና ባለሙያነት የተመረቁ በመቶዎች የሚቆጠሩ ወጣቶች በሀገሪቱ ውስጥ ተቀጥረን እንዳንሰራ ሆነናል በሚል ሰላማዊ ሰልፍ አድርገዋል። ሙሉ ዘገባው በምሽቱ ይደመጣል።
የምርጫ 2013 ሰላማዊ የማድረግና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢ መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው።
ኮሚሽነር መላኩ ፋንታን የሰማናቸው ከጥቂት ወራት በኋላ የሚደረገው የኢትዮጵያ ሀገር አቀፍ ምርጫ በጸጥታ ምክንያት የማይካሄድባቸውን እንዲሁም በሰላማዊ መንገድ ይከናወንባቸዋል ተብሎ የሚጠበቁ ቦታዎችን የፌዴራል ፖሊስ ኮሚሽን ዛሬ ይፋ አድርጓል። እነዚህና ተጨማሪ ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ከሁሉም በፊት ግን ስመኝሽ ቆየ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በቅድሚያ ከሀገር ውስጥ የምርጫ ዜና ጀምራለሁ። ስድስተኛው የኢትዮጵያ አጠቃላይ ምርጫ ከትግራይ ክልል በስተቀር በሁሉም የሀገሪቱ ክፍሎች እንደሚካሄድ የፌደራል ፖሊስ ኮሚሽን አስታውቋል። የጸጥታ ችግር ይታየባቸው በነበሩ ምዕራብ ወለጋና ቤንሻንጉል ጉሙዝን በመሳሰሉ አካባቢዎችም ምርጫው በሰላም እንዲካሄድ የሚያስችል ስራ እየተሰራ መሆኑን ኮሚሽኑ ጨምሮ ገልጿል። ዘገባው የፀሐይ ዳምጠው ነው። በተያያዘ ዜና በስድስተኛው ጠቅላላ ምርጫ በውጭ የሚኖሩ ኢትዮጵያውያን በምርጫ እንደማይሳተፉ ብሔራዊ ምርጫ ቦርድ አስታውቋል። የምርጫ አዋጁ በውጭ ሀገር የሚኖሩ የኢትዮጵያ ዜጎች በምርጫ መሳተፍ ስለሚችሉበት ሁኔታ ቢደነግግም ከቦርዱ አደረጃጀት አዲስነትና ከስራው ውስብስብነት አንጻር በውጭ ሀገር የሚኖሩ ኢትዮጵያውያን በምርጫው እንዲሳተፉ ለማድረግ የአቅም ውስንነት አለ ሲሉ የብሔራዊ ምርጫ ቦርድ ቃል አቀባይ ሶሊያና ሽመልስ ገልጸዋል። ቃል አቀባዩ አክለው በሚቀጥሉት ምርጫዎች አስፈላጊው ዝግጅት ተደርጎ በውጭ የሚኖሩ ኢትዮጵያውያን በምርጫ ተሳታፊ የሚሆኑበት ስራ እንደሚሰራ ጠቁመዋል። ዘገባው የመስፍን አራጌ ነው። የአውሮፓ ህብረት የመዳኒት ቁጥጥር ተቋም መርማሪዎች በአስትራዜንካ ክትባት ደህንነት ጉዳይ ሲያካሂዱ የቆዩትን ምርመራ ውጤት ዛሬን ይፋ እንደሚያደርጉ ተገለጸ። ክትባቱን በወሰዱት ሰዎች ላይ የተፈጠረው የደም መርጋት ከክትባቱ ጋር ግንኙነት ይኖረው ወይም አይኖረው እንደሆነ ሲመረምሩ ቆይተዋል። የአውሮፓ የመዳኒት ቁጥጥር ተቋሙ በአውሮፓ ህብረት አባል አገሮች የአስትራዜንካ ኩባንያውን ክትባት ከወሰዱት 5 ሚሊዮን ሰዎች መካከል በ30 ሰዎች ላይ ተከስቷል የተባለውን ከደም መርጋት ጋር የተያያዘ ችግር ክትትል ሲያደርግበት ከርሟል። የዓለም ጤና ድርጅት በጉዳዩ ላይ አሁን ያሉ መረጃዎችን ተመርኩዞ የራሱን ጥናት እንደሚያካሂድ ትላንት አስታውቋል። ለጊዜው ግን ክትባቱ ሊያስከትል ከሚችለው የጎንዮሽ አደጋ የሚሰጠው ጠቀሜታ እንደሚበልጥ እናምናለን ብሏል። ታንዛኒያኖች ላለፉት ሳምንታት ከህዝብ አይን ርቀው የሰነበቱት የ61 አመቱ ፕሬዝዳንታቸው ጆን ማጉፉሊ በድንገት ህይወታቸው ማለፉን ተከትሎ ሀዘናቸውን እየገለጹ ነው። ሀገሪቱ የ21 ቀናት ብሔራዊ የሀዘን ቀን ማወጇንም ምክትል ፕሬዝዳንታቸው ሳሚያ ሱሉሁ ሐሰን አስታውቀዋል። ማጉፉሊ በጠና መታመማቸው በስፋት ሲነገር የቆየ ሲሆን ምናልባትም በኮቪድ-19 ሊሆን ይችላል የሚል ጥርጣሬ አለ። ቡልዶዘር በሚል ቅጽል ስማቸው የሚታወቁት ማጉፉሊ በጀመሯቸው ትላልቅ ግንባታዎችና ለሚቀርብባቸው ቅሬታዎች ዶሮ ዳባ ልበስ ማለታቸው ከተለያዩ የመብት አቀንቃኞች ትችት ይደርስባቸው እንደነበር ይታወሳል። ጎረቤት ሀገር የሆነችው ኬንያም የማጉፉሊን ሞት ለማሰብ ባንዲራዋ ለ7 ቀናት በግማሽ ዝቅ ብሎ እንዲውለበለብ አውጃለች። በተመሳሳይ ዩናይትድ ስቴትስ በፕሬዝዳንት ጆን ማጉፉሊ ማረፍ ለታንዛኒያ ህዝብ ሀዘኗን ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጣው መግለጫ የታንዛኒያና የአሜሪካ ህዝብ ግንኙነት እንዲሻሻል መስራታችንን እንቀጥላለን እንቀጥላለን ብሏል። በማስከተልም የታንዛኒያ ህዝብ ሰባዊና መሰረታዊ መብቶች እንዲከበሩ በሚያደርገው ትግልና ኮቪድ-19ን ለመዋጋት በሚያደርገው ጥረት ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል አስረድቷል። ኮቪድ-19 ወረርሽኝን በማናናቃቸውና በመጠርጠራቸው በሀገራቸው ላይ ብርቱ ዓለም አቀፍ ነቀፋ ያስከተለው ማጉፉሊ በ61 ዓመታቸው ማረፋቸውን ያስታወቁት ምክትል ፕሬዝዳንታቸው ሳሚያ ሱሉ የልፈታቸው ምክንያት የልብ ድካም መሆኑን ገልጸዋል። በዩናይትድ ስቴትስ ጆርጂያ ግዛት የመታሻ ቤቶች ላይ ተኩስ ከፍቶ 8 ሰዎችን በመግደል የተጠረጠረው ግለሰብ ፍርድ ቤት ለማቅረብ የተያዘው ቀጠሮ ተሰረዘ። ሮበርት አሮን ሎንግ የተሰኘውን ግለሰብ ሐሙስ ከሰዓት በቼሬኪ አስተዳደር ስር በሚገኘው ፍርድ ቤት ለማቅረብ ቀጠሮ ተይዞ የነበረ ቢሆንም መሰረዙን አንድ የፍርድ ቤቱ ኃላፊ ለዋሽንግተን ፖስት ተናግሯል። ዋሽንግተን ፖስት በዘገባው የፍርድ ቤቱ ኃላፊ ቀጠሮ ከመሰረዙ ውጪ ምክንያቱን አለመግለጹን ጠቅሶ ባወጣው ዜና ለፍርድ ቤቱ የሚቀርቡ መረጃዎች ታሽገው መቅረባቸውን ጨምሮ ጠቅሷል። ረቡዕ ዕለት አቃቤ ሕጎች የ21 ዓመቱ ሎንግ ላይ 8 የግድያ ክሶችና አንድ ከፍተኛ ጉዳት የማድረስ ክስ ያቀረቡበት ሲሆን በአሁኑ ሰዓት በቼሬኪ አስተዳደር በሚገኝ ማረፊያ ቤት ውስጥ እንደሚገኝ ታውቋል። ጉዳዩን የያዘው ፖሊስ እንዳስታወቀው ወጣቱ 6 የእስያ ዝርያ ያላቸው ሴቶችን ጨምሮ የተገደሉበትን ተኩስ ለምን እንደፈጸመ እስካሁን አልታወቀም። አንድ ነጭ ወንድና አንድ ነጭ ሴትም በግድያው ህይወታቸውን አጥተዋል። በጥቃቱ ጉዳት የደረሰበት አንድ ሰው ደግሞ በሆስፒታል ሕክምና እየተደረገለት መሆኑን ፖሊስ አስታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ሽና አመሰግናለሁ። በማዳመጥ ላይ የምትገኙት ጋቢና VOA ነው። ወጣቶች ላይ ትኩረቱን ያደረገ የአሜሪካ ድምጽ ልዩ መርሃ ግብር ነው። ወደ ቀዳሚው ዘገባ እናምራ። በአማራ ክልል በሕክምና ባለሙያነት በዶክትሬት ዲግሪ የተመረቁ 400 የሚጠጉ ሐኪሞች በሀገሪቱ ውስጥ ተቀጥረን እንዳንሰራ ሆነናል ሲሉ ቅሬታቸውን አሰምተዋል። ሐኪሞቹ ቅሬታቸው ለሶስተኛ ቀናት በሰላማዊ ሰልፍ ለሚመለከተው አካል ለማቅረብ ቢሞክሩም እስካሁን ሰሚ እንዳላገኙ ተናግረዋል። ከአማራ ክልል ውጪ ተቀጥሮ ለመስራትም አንዳንድ ክልሎች ቋንቋችንን አትችሉም ይሉናል ብለዋል። አስቴር መስጋናው ዝርዝሩን ይዛለች።
አማራ ክልል ውስጥ የሚገኙ ስራ አጥ ሐኪሞች ይህንን መፈክር እያሰሙ ያገኘዋቸው ትላንት ከምሽቱ 12 ሰዓት አካባቢ በክልሉ ጤና ቢሮ ግቢ ውስጥ ነው። ድምጻቸውን ለማሰማት ከወጡ ሁለተኛ ቀን እንደሆናቸውም ገልጸዋል። በመጀመሪያው ቀን መጸጥታ አስከባሪዎች መከልከላቸውንና መዋከባቸውን ይናገራሉ። በዚህ አመት ነው በሕክምና ሙያ የተመረቀችው ዶክተር ሰላም ተሰማ። ከሷ በፊት የተመረቁ ጓዶቿ እስካሁን ስራ ለማግኘት መቸገራቸውን ስታይ ለእርሷም የማይቀርጣ መሆኑን ትናገራለች።
ከትላንት ጀምሮ ለሁለት ቀናታችን እዚሁ ተሰልፈን ድምጻችንን በማሰማት ላይ ነበርን፣ ግን ምንም አይነት ምላሽ አላገኘንም። ይህም ለምን እንደሆነ አላወቅንም። ሌላ ክልሎች እኛ አሁን ችግር የሆነብን ምንድን ነው? ሌላ ክልሎች ሄደን እንዳንወዳደር የቋንቋ ችግር አለብን። ኦሮሚያ እንዳትሄጂ፣ ትግራይ ክልል እንዳትሄጂ በጣም ችግር ነው የሆነብን። ቋንቋ አንችልም። ቋንቋ አንዳንድ ክራይቴሪያ ነው። ክራይቴሪያ መሆኑ የነበረበት የብቃት ምዘና አልፈሻል፣ ላይሰንስ አለሽ ወይ፣ ጥሩ ውጤት አለሽ ወይ መሆን የነበረበት መቀጠር አለብን ባይ ነው።
ዶክተር አለማየሁ ታፈሰ ባለፈው አመት ነው የተመረቀው። አማራ ክልል ውስጥ ስራ ማግኘት አልቻልኩም ይላል። ምክንያት ያላቸውንም
ከ2010 በፊት ምደባ የነበረው በፌደራል ጤና ጥበቃ ሚኒስቴር ነበር። ዘን ከ2011 ጀምሮ በኢትዮጵያ አቆጣጠር ማለት ነው፣ ከ2011 ጀምሮ የምደባው በእኛ በዚህ በክልል ነው። ሶ በክልል ከሆነ በኋላ ያው በአዋጅ ጸድቆ በህግ ተደንግጎ የተመረቁ የሕክምና ዶክተሮች በየክልላቸው ይመደቡ የሚል አዋጅ መጣ። ከዛ በኋላ ሁሉም በየክልሉ የራሱ ልጆች መቅጠር ጀመረ። ስለዚህ ልክ ያ ከሆነ በኋላ 2011 ይህን ክልል ወይም የኛ ክልል የአማራ ጤና ቢሮ ያሉትን መድቧል። ነገር ግን ከ2012 ጀምሮ ይሄው እስከ 2013 ድረስ ምንም አይነት ቅጥር ያልተቀጠረ መሆኑን ለምሳሌ ነው የ2012 ተመራጭ ሐኪም ምንም አይነት ቅጥር አልተካሄደም። የአማራ ሐኪሞች ወይም ዶክተሮች ብቻ ስራ አጥ ሆነው ሌሎች በራይታው ሲመደቡ ለምን?
ዶክተር አለማየሁ 3 አማራጮችን ለመንግስት አቀርቧል።
አማራ ክልል ላይ በተለያየ ምክንያት በጀት ችግር አለ ወይም ደፊሲት አለ ብለውናልኝ የመለሱልን መልስ ማለት ነው። ሶ የበጀት ደፊሲት አለ ከተባለ መፍትሄው ምንድነው? ስፔሻሊቲ በሚሄዱት እኛ መተካት ነው። በጀት ከሌላቸው ኢቭን እኛን ኤክስፖርት አድርጉ መንግስት የዶላር እጥረት አለብኝ የገንዘብ እጥረት አለብኝ ያለ ነው። እኛ የሚፈልጉ በጣም ብዙ የውጭ ሀገራቶች አሉ። ሶ ይሄ ደግሞ በውጭ ጉዳይ ሚኒስቴሩ አማካኝነት በቀላሉ በአምስት ደቂቃ ስራ ሰርቶ እኛን ኤክስፖርት ማድረግ የሚችል ነው። ሌላው ምንድነው? በግላችን እንኳን ስራ ብንል ምን የሚል ማነቆ ደግሞ ይዞናል? 3 አመት በህክምና ዶክተር በመንግስት ቤት ማገልገል አለብህ የስራ ልምድ ሰርቪስ ይላል። ሶ የት እንሂድ? አሁን ነገሮች ልቁ ጭልብልም እያሉብን እኮ ነው ያለው። እንዴ እስቲ በጣም ፍረዱት እስቲ ምን ይላሉ? በቃ የአማራ ህዝብ ይፍረድ፣ ኢትዮጵያ ህዝብ ይፍረድ። ገብቻል። አሁን ኦሮሚያ ክልል ለሶስተኛ ጊዜ ምደባ ብሎ ወጣል። ሌላው ትልቁ ማነቆ ደግሞ ምንድነው? እዚህ ክልል ላይ ሲመጣ ዳይሬክትሊ ክልሎች የራሳቸውን ሲመድቡ እዚህ ክልል ላይ ሲመጣ በፈተና ነው ይላሉ።
የሐኪሞችን ቅሬታ በመያዝ ወደ አማራ ክልል ጤና ቢሮ አመራው። በስብሰባ ምክንያት የሚመለከታቸውን ኃላፊዎች ማግኘት አልቻልኩም። በእጅ ስልኮቻቸውም ላይ ደውዬ አይነሳም። የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ግን ትላንት በሰጡት መግለጫ የስራ አጥ ሐኪሞች ጉዳይ የሚመለሰው በክልሎች እንደሆነ ገልጸው ክልሎቹ ደግሞ በቂ በጀት እንደሌላቸው ማሳወቃቸውን አመልክተዋል።
በርካታ ጤና ባለሙያዎች ወደ ስራ ማስገባት አለመቻልና በተለይም ሐኪሞችም በቅርቡ አመታት ወዲህ ደግሞ በተጨማሪ ወደ ስራ ውስጥ አለመግባት አለመቻል በተለያየ መድረኮችም ያነሳ ነው ተግዳሮት እንደሆነ ይታወቃል። የሀገራችን የጤና ባለሙያዎች በስቶባት ወይ ተርፋት ሳይሆን በየተቋማቱ እንግዲህ ቅጥሮችን በየክልሉ በማድረግ ሂደት ውስጥ በአብዛኛው በሚባል ደረጃ ብዙ ክልሎች ያለውን የጤና ባለሙያ በሙሉ ለማስገባት ካላቸው የበጀት አቅም ጋር ስላልተመጣጠነ በርካታ ባለሙያዎች አሁን በስራ ውስጥ መግባት አልቻሉም። ይሄንን ግን መፍታት አለብን በሚል ዘርፈ ብዙ ስራ እንደ ጤና ሚኒስቴርም እየተሰራ ይገኛል። በዋነኛነት በመንግስት ተቋሞቻችን ላይ በርካታ ጤና ባለሙያዎች አሁን ፍላጎት አለ። በጤና ጣቢያም ደረጃ በመጀመሪያ ደረጃ ሆስፒታሎችም ደረጃ ብዙ ባለሙያዎችን መጨመር ያስፈልጋል። ስለዚህ ያንን የተሻለ በጀት ለጤናው መድቦ ወደ ስራ ለማስገባት ከክልል መንግስታት ጋር ይሄንን እንዲደረግ ብዙ ጥረት እየተደረገ ነው። ጎን ለጎን ግን ያው የበጀት ውስንነት በመኖሩ ያንን መደገፍ የሚቻልበት የተለያዩ አጋር ድርጅቶች እና የፌደራል መንግስቱን በምን መልኩ መደገፍ ይችላል ይሄንን የሚልም የተጀመሩ ስራዎች አሉ። ገና እንግዲህ ያው ወደ መሬት ሲነኩ ያው በደንብ የምናሳውቀው ሆኖ ለተወሰነ ጊዜ ድጎማዎች ተደርገው ወደ ስራ ማስገባት ተጨማሪ ባለሙያዎችን የሚችሉበትና በቀጣይነት ደግሞ በራሳቸው የሚያስቀጥሉበትን ነገር እየተፈለገ ይገኛል።
ሐኪሞች ከተመረቁ በኋላ ስራ ከመንግስት መጠበቅ የለባቸውም ይላሉ ሚኒስትር ሊያ ታደሰ።
ሀገር ደረጃ የሚሰራባቸው የግል ዘርፍ የሕክምና ስራዎችን ከሌሎች ሀገር ተሞክሮዎችን በመውሰድ የተለያዩ ስታንዳርዶችን የማዘጋጀት ሂደትና ቀለል ባሉ ሁኔታዎች ወደ ስራ የሚገቡባቸውን ሁኔታዎች የማመቻቸት ስራ ከስራ እድል ፈጠራ ኮሚሽን እና ሌሎች ከሚመለከታቸው አካላትም ጋር እየሰራ እንገኛለን። ጎን ለጎንም ሌሎችንም አማራጮች አሁን በቅርቡ ለምሳሌ በርካታ ነርሶች እንግዲህ ሳይቀጠሩ ተመርቀው እንዳሉ ይታወቃል። ብዙ ስልጠና ማዕከላት ከመኖራቸውም ጋር ተያይዞ በቅርቡም ከሰራተኛና ማህበራዊ ጉዳይ ሚኒስቴርና ከስራ እድል ፈጠራ ኮሚሽን ጋር በጋራ በመሆን ስልጠናዎችን በመስጠትና ብቁ በማድረግ ወደ ውጪ እድል የስራ እድል እንዲኖራቸው ወደ ውጪ እንዲላኩና የተለያዩ ሀገራት ላይ የስራ እድል እንዲያገኙም የጀመርናቸው ስራዎች አሉ።
ምንም እንኳን የክልሉ የጤና ቢሮ ኃላፊዎች በስብሰባ ምክንያት ግቢው እንደሌሉ ቢናገርም ከትላንት ጀምሮ ሰልፍ የወጡ 400 የሚሆኑ ስራ አጥ ሐኪሞች ጥያቄያቸውን ይዘው ዛሬም ግቢው ውስጥ ውለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ስድስተኛው የኢትዮጵያ አጠቃላይ ምርጫ ከትግራይ ክልል በስተቀር በሁሉም የሀገሪቱ ክፍሎች እንደሚካሄድ የፌዴራል ፖሊስ ኮሚሽን አስታውቋል። ኮሚሽኑ እንደገለጸው የጸጥታ ችግር ይታይባቸው በነበሩ ምዕራብ ወለጋና ቤንሻንጉል ጉሙዝን በመሰሉ አካባቢዎችም ምርጫው በሰላም እንዲካሄድ የሚያስችል ስራ እየተሰራ ነው ብሏል። በሌላ በኩል በሰሜኑ ሀገሪቱ ክፍል በተፈጸመው የሀገር ክደት ወንጀል በሚል በተገለጸው ወንጀል የተሳተፉ 72 ሰዎችና በማይካድራ ጭፍጨፋ በቀጥታ ተሳታፊ የሆኑ 37 ግለሰቦች በትናንትናው ዕለት ወህኒ ወርደዋል ሲል የፌደራል ፖሊስ ኮሚሽን አስታውቋል። ፀሐይ ዳምጠው ቀጣዩን ዘገባ ልካልናለች።
የፌደራል ፖሊስ ኮሚሽን እንዳስታወቀው 6ኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ታማኒና ዲሞክራሲያዊ እንዲሆን ይሰራል። ይህንንም የሚያደርገው በገለልተኝነትና ህገ መንግስቱን ሌሎች የሀገሪቱ ህጎች እንደዚሁም የምርጫ ህጉን መሰረት ባደረገ መልኩ መሆኑንም ነው ያስታወቀው። መጪው 6ኛው ሀገራዊ ምርጫ ደግሞ ከትግራይ ክልል ውጪ በመላው የሀገሪቱ ክፍል እንደሚካሄድ የፌደራል ፖሊስ ምክትል ጀነራል ኮሚሽነርና የወንጀል መከላከል ኃላፊ ኮሚሽነር መላኩ ፋንታ ገልጿል።
በሁሉም ክልል በየጊዜው እየተገናኘን እየገመገመን ዛምዚም የሚታዩ ምልክቶች እንኳን ካሉ በጋራ እየገመገመን እየፈታን የጀመርንባቸው ሁኔታዎች አሉ። በቀጣይም በዛ አግባብ የሚሄድ ይሆናል ማለት ነው። እንግዲህ በመላ ሀገሪቱ ምርጫ ይካሄዳል። ከትግራይ ክልል ውጪ በዚህ አካባቢ የወጣው የምርጫ ማስፈጸም የጸጥታ እቅድ የሁሉንም አካባቢ ሁኔታ የገመገመ በሁሉም አካባቢ ሊፈጠሩ ይችላሉ የተባሉ ስጋቶችን በተገቢው መንገድ የለየ በተለየው ልክ ተገቢው ስምሪት የተደረገበት በቀጣይም የጸጥታ ሁኔታ ተለዋዋጭ ባህሪያት ስለሚኖራቸው የነኚህ የጸጥታ ተለዋዋጭ ባህሪያት ደግሞ ከተለያየ ምንጭ የሚመነጩ ከተለያየ ኮርነር የሚመጡ ስለሚሆኑ በዚያ ልክ ዝግጅት የተደረገም ቢሆን በየወቅቱ ከሚለዋወጡት ጋር ደግሞ ተገቢውን ጥንቃቄና ቅድመ ትንተና በማድረግ እየተሰራ የሚሄድበት ሁኔታ ይፈጠራል። ይሄ በተገቢው መንገድ የጀመረ ነው ብሎ መውሰድ ይቻላል። በቀጣይም የምርጫ 2013 ሰላማዊ የማድረግና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢው መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው።
የእጩ ምዝገባ ስራውንም ካለ ጸጥታ ችግር በስኬት ማጠናቀቅ መቻሉ ምክትል ኮሚሽነሩ አክለው ገልጿል። በዛሬው የፌደራል ፖሊስ ጋዜጣዊ መግለጫ የተተኮረበት ሌላ ነጥብ በሰሜን ኢትዮጵያ ከተካሄደው ዘመቻ ጋር የተያያዘ ነው። ባለፉት 8 ወራት ህግ ለማስከበር ተሰሩ ያላቸውን ስራዎችና ተያያዥ ጉዳዮችን አስመልክቶ ማብራሪያ ሰጡት የፌደራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ኃላፊና ምክትል ጀነራል ኮሚሽነር ዘላለም መንግስቴ ናቸው። ከዚህ አንጻር በሰሜን የሀገሪቱ ክፍል ባጋጠመው ችግርና በማይካድራ ጭፍጨፋ እጃቸው አለ በተብሎ በፖሊስ ምርመራ የተለዩ ግለሰቦች ወደ ወይኒ መውረዳቸው ነው ያስታወቁት።
በተለይ ከአገር ላይ ክህደት በሰሜኑ የተፈጸመውን ክህደት ተከትሎ በርካታ ሰው በቁጥጥር ስር አውለን ምርመራ አጣርተን ትናንትናና ከትናንት ወዲያ ወደ 72 የሚሆኑ የጁንታው የሲቪልና ወታደራዊ አመራሮች ወደ ወይኒ ቤት እንዲወርዱ አድርገናል። ወይኒ ቤት ሆነው ጉዳያቸውን አቃቢ ህግ ክሱን መስርቷል። በዛ መሰረት ሂደቱን ይቀጥላሉ። በተመሳሳይ በማይካድራ በተደረሰው ጭፍጨፋ ተሳትፈዋል የተባሉ ከ260 አካባቢ በላይ ተፈላጊዎች ነበሩ። ከነዚህ ውስጥ በመጀመሪያ ደረጃ 137ቱን በቁጥጥር ስር አውለን ባደረግነው አንድ ወር ተኩል የሚፈጅ ማጣራት ወይም ሁለት ወር እነዚህ ሰዎች ውስጥ እጃቸው በቀጥታ የተሳተፉ 37 ተዋናዮችን የሳምረ የቀበሌ ሚሊሻ፣ የአካባቢ ፖሊስ የነበሩና ሌሎች በቢዝነስ የተሰማሩ የድርጅቱን የሚደግፉ የጁንታው ቀኝ እጅ የሆኑ አካላትን ለይተን እነሱንም በትናንትና ሁለት ወደ ወይኒ ቤት እንዲወርዱ አድርገናል። ከማይካድራ አምጥተን ማለት ነው።
በቤኒሻንጉል ጉሙዝ ክልል መተከል ዞን በተፈጸሙት ግድያዎች እጃቸው እንዳለበት የተጠረጠሩ ግለሰቦችም ተለይቶ ለህግ ቀርቧል ሲሉ ኮሚሽነር ዘላለም አስረድቷል።
በዚህ በቤኒሻንጉልና አካባቢ የተፈጸሙ ያሉ ጥቃቶችን እነዚህ ላይም በመስከረምና በታህሳስ ውስጥ ታህሳስ 2013 መተከል ዞን ማዕከል አድርገው ያጋጠሙትን በርከት ያለ ተጠርጣሪዎችን በኮማንድ ፖስቱም በፌደራል ፖሊስም በክልል ፖሊስም በክትትል በመያዝ ሌሎች የጸጥታ አካላትም በዚህ ስራ በመሳተፍ ተጠርጣሪዎችን ወደ ህግ የማቅረብ ስራ እየተከናወነ ያለበት ሁኔታ ነው ያለው።
እናም የፌደራል ፖሊስ ኮሚሽን ሀገራዊ ምርጫ ፍትሃዊ እንዲሆን እንደዚሁም የሀገሪቱ ሰላም አስተማማኝ እንዲሆን እየሰራ መሆኑን ነው በዛሬው መግለጫው ያብራራው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይከተላል። አብራችሁን ስለሆናችሁም እናመሰግናለን። ከመስከረም ወር ወዲህ የኮቪድ-19 ህሙማንን በማገዝ ላይ የሚገኙ የህክምና ባለሙያዎች የስነ ልቦና ጭንቀት መጨመሩን ዓለም አቀፍ የነርሶች ምክር ቤት አስታውቋል። በወረርሽኙ ሳቢያ በተከሰተ የሥራ መጨናነቅም በዓለም ዙሪያ ያሉ የጤና ባለሙያዎች ለወል የስነ ልቦና ጭንቀት መዳረጋቸውን ምክር ቤቱ ጨምሮ አስታውቋል። የሮይተርስን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
የእንግሊዝ ነርሶችና የዓለም አቀፍ የነርሶች ምክር ቤት ዋና ስራ አስፈጻሚ የሆኑት ሆዋርድ ካትን ባለፈው ወር ላይ በስዊዘርላንድ ጄኔቫ በስራ ጫና መብዛት ምክንያት ነርሶች እጅግ ሰፊ ለሆነ መጨናነቅ መዳረጋቸውንና በዚህ የተነሳም ስራ እያቋረጡ መሆኑን አስታውቀዋል። ዋና ስራ አስፈጻሚው ስለ ጉዳዩ እንዲህ በማለት ያስረዳሉ።
We first asked our national nursing associations last year of how many of their nurses
ባለፈው አመት ለመጀመሪያ ጊዜ ብሔራዊ ነርሶች ማህበራትን ምን ያክል ነርሶች የአእምሮ ጤናቸው ያሳስባቸው ነው ስንል ጠይቀናል። ብሔራዊ ነርሶች ማህበራቱ ታዲያ በአእምሮ ጤና ችግሮች የተጠቁ ነርሶች ቁጥር ከ60% ወደ 80% ማደጉን አሳውቁን። ሁኔታዎቹ የተለያዩ ናቸው። አንዳንዶቹ ጭንቀት፣ ድብርት፣ እንቅልፍ ማጣት ምልክቶች እንዳሉባቸው ተናግረዋል። ነገር ግን በሁኔታዎቹ የአእምሮ ጠባሳ ያደረባቸው እንዲሁም እጅግ የተዳከሙና መታመም ብቻ ሳይሆን ስራውን ይለቀቁም አሉ።
ዋና ስራ አስፈጻሚው ይህ መረጃ በ40 ሀገራት ካሉ የብሔራዊ ነርሶች ማህበራት የተሰባሰበ ነው ይላሉ። ካቶን የችግሩን ጥልቀት ሲያስረዱ የነርሶች የስራ ሁኔታ በወረርሽኙ ምክንያት ያሳየው መውደቅ እንደ አውሮፓውያን አቆጣጠር በ2030 13 ሚሊዮን የሚሆኑ ነርሶችን ሊያሳጣን ይችላል ሲሉ ያስጠነቅቃሉ።
In the USA, for example, a study where 93% of nurses are reporting symptoms of stress.
ለምሳሌ ዩናይትድ ስቴትስን ከወሰድን 93% የሚሆኑት ነርሶች የጭንቀት ምልክት አለባቸው። በተመሳሳይ በስፔን 80% የሚሆኑት ነርሶች ጽኑ በሆነ ጭንቀትና ድብርት ተጠቅተዋል። በጃፓንም ባለፈው አመት ላይ በጥቂት ወራት ጊዜ ውስጥ 15% የሚሆኑ ነርሶች በስራ ጫና መብዛት ምክንያት በሚመጣ መዳከምና ስልቸታ ስራቸውን ለቀዋል። ታዲያ በዓለም ዙሪያ ካየነው ነርሶች በኮሮና ቫይረስ ምክንያት በተፈጠረው ጫና ያምሮ ጤናቸው ላይ እክልና የወለ ስነ ልቦና ጉዳት እንዳጋጠማቸው መረጃዎች ያመለክታሉ።
በአሜሪካ በደዋዊ ካሊፎርኒያ ግዛት የአምቡላንስ አገልግሎት ሰጪ ቡድኖች የስራ ቀናቸው ረጅምና አማያልቅ ይመስላል። በተለይም የኮቪድ-19 የህሙማን የስልክ ጥሪ እሚያቆም አይመስልም። የ30 አመቷ ጄነፈር ሚውለር የድንገተኛ ክፍል የጤና እንክብካቤ ቴክኒሻን ስትሆን አንዴ ወደ ስራ ከገባች ለ24 ሰዓታት ያለማቋረጥ ታገለግላለች። ታዲያ እጅግ ከባድ መሆኑን ነው የምታስረዳው።
I work 24-hour shifts and we leave station at about 7 o'clock in the morning and we don't get back until about 6:30.
ለ24 ሰዓት ያክል ሰርቼ ጠዋት 1 ሰዓት ላይ ከስራ ወጣለሁ። እስከ ማግስቱ ጠዋት 12 ሰዓት ተኩል ድረስ ወደ ስራ መመለስ አይጠበቅብኝም። ግን በሰውነታችን ውስጥ ያለው አቅም ሁሉ ይሟጠጣል። ሁሉም ሰው ተዳክሟል። የስልክ ጥሪዎችን እንቀበላለን፣ ሰዎችንም መርዳት እንፈልጋለን። ግን በቃ ስራችን እጅግ ብዙ ነው።
ዓለም አቀፉ የነርሶች ምክር ቤት በዓለም ላይ በኮቪድ-19 ከተያዙ ሰዎች 10% የሚሆኑት የህክምና ባለሙያዎች እንደሚሆኑ ግምት ያስቀምጣል። ይህም ወደ 9 ሚሊዮን የሚሆኑ የህክምና ባለሙያዎች በኮቪድ-19 ተጠቅተዋል ወደሚል ድምዳሜ ያደርሳል። ካቶን ለህክምና ባለሙያዎች የክትባት ቅድሚያ እንዲሰጣቸው የሚለውን ጥሪ ያስተጋቡ ሲሆን ነገር ግን ክትባቱ ተገኝቷል ማለት የኮቪድ-19 ወረርሽኝ አበቃለት ማለት አይደለም ይላሉ።
I think that we need to get used to the idea that we are going to have to live
እንደሚመስለኝ አብሮን የሚቆይ ነገር ስለሆነ ኮቪድ-19ን ወረርሽኝ ይያልን መጥራት ማቆም ይኖርብናል። አሁን ከሱ ጋር ተጣጥመን የምንኖርበትን ሁኔታ መፈለግ ነው ያለብን።
ለሮይተርስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
Let the fire go nuts.
አብረን ስላመሸን ደስ ብሎናል። ሀብታም ዘይኑ በመስተንግዶው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት። Thank you.